ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የህዳሴው ግድብ ዋና ስራ አስፈጻሚ የነበሩት ኢንጂነር ስመኘው በቀለ ራሳቸውን እንዳጠፉ ፖሊስ አረጋግጫለሁ አለ።
በጣላይ ለምንታኞቹ ሲታዩ ኢንጂነር ስመኘው በቀለ በሰው በደረሰባቸው ጉዳት ህይወታቸው እንዳላለፈና ራሳቸውን እንዳጠፉ የሚያመለክት እንደሆነ ነው።
የፌደራል ፖሊስ ኮሚሽነር ጀነራል ዘይኑ ጀማልን ድምጽ ነው የሰማነው። ከዜና በኋላ ባብይ ርዕስ ይመለሳሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ጳጉሜ 2 ቀን 2010 ዓመተ ምህረት ምሽት አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን። ፕሮግራማችንን ንጉሱ ታምሬ ይመራል።
አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የህዳሴው ግድብ ዋና ስራ አስፈጻሚ የነበሩት ኢንጂነር ስመኘው በቀለ ራሳቸውን እንዳጠፉ ፖሊስ አረጋግጫለሁ አለ። ወደዚሁ ድርጊት የገፏቸው ምክንያቶች ግን ከስራቸው ጋር የተያያዙ ለመሆናቸው ፍንጭ ከማግኘት የዘለለ ውጤት እንዳልተገኘና ለዚህም ሰፊ ጊዜ እንደሚያስፈልግ የፌደራል ፖሊስ ኮሚሽነር ጀነራል ዘይኑ ጀማል አስታውቀዋል። ሰኔ 16 ቀን በመስቀል አደባባይ የተፈጸመው የቦምብ ጥቃት ምርመራም ገና ከፍጻሜ እንዳልደረሰ ተናግረዋል። ቀደም ሲል እንዳልነው በአብይ ርዕስ ነው ዝርዝሩን ዘገባ የምናቀርበው።
በቅርቡ በደቡብ ምዕራብ ኢትዮጵያ በተከሰቱ ግጭቶች ሳቢያ የተፈናቀሉትን ቁጥራቸው ወደ 1 ሚሊዮን የሚጠጉ ሰዎች ወደ ቀያቸው ለተመለሱትም ጭምር ተጨማሪ ድጋፍ እንዲሰጥ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተማጽኗል። የዩኤንኤችሲአር ቃል አቀባይ ባባር ባቦ ጄኔቫ ላይ የሰጡትን ገለጻ ተንተርሶ በመጽሔቱ ክፍለ ጊዜ ዘገባ ይኖረናል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ለረጅም ጊዜ ሲጠበቅ የቆየውን ምርጫ ዘመቻ ለሚካሄደው ምርጫ ዘመቻ በቅርቡ የምትጀምረው የኮንጎ ዲሞክራሲያዊት ሪፑብሊክ ፖሊሶች ለሰላማዊ ተቃውሞ የወጡ ሰልፈኞችን ለመበተን ኃይል ተጠቅመዋል ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ወንጅሏል። የኮንጎ ፖሊሶች ሲቪል ማህበረሰብ ድርጅቶችና ተቃዋሚ የፖለቲካ ፓርቲዎች የሚያካሂዷቸውን ሰላማዊ ተቃውሞዎች ለማፈን የኃይል ታክቲክ መጠቀሙ በጥልቅ አሳስቦናል ብሏል። ሊሳ ሽላይን ከጄኔቫ ያደረሰችንን ዘገባ ትዝታ በላቸው ታቀርባለች።
የተባበሩት መንግስታት ድርጅት የሰብአዊ መብት መስሪያ ቤት የኮንጎ ፖሊሶች የተቃዋሚ ፖለቲካ ፓርቲዎችና የሲቪል ማህበረሰብ አባላት የሚያደርጉትን ሰላማዊ ተቃውሞ በኃይል ለማስቆም የሚወስዱት እርምጃ በጣም አሳሳቢ ነው ብሏል። የመስሪያ ቤቱ ቃል አቀባይ ራቪና ሻምሳዳኒ የሀገሪቱ ባለስልጣናት ሰላማዊ ተቃውሞ ላይ የጣሉትን እገዳ ለማንሳት ካለፈው አመት ጀምሮ ቃል የገቡ ቢሆንም አሁንም እርምጃው ቀጥሏል ብለዋል።
Ahead of the crucial national elections on the 23rd of December this year, we urge the Congolese authorities to
በያዝነው አመት በፊታችን ታሳስ ወር ከሚካሄደው ምርጫ በፊት የኮንጎ ባለስልጣናት የህዝቡ በሰላማዊ መንገድ መሰብሰብና ተቃውሞን ማሰማት መብት እንዲከበር የጣሉትን እገዳ እንዲያነሱ እንጠይቃለን። የፖሊሶች ያላግባብ በህዝቡ ላይ ኃይል ተጠቃሚነትም በህግ እንዲመረመርና አጥፊዎች ለህግ እንዲቀርቡ እንጠይቃለን።
በቅርቡ በፖሊሶቹ የኃይል ተጠቃሚነት እርምጃ የአንድ የፖለቲካ ተቃዋሚ ህይወት እንደጠፋና 140 ሰዎች ያለ ህግ ለእስር እንደተዳረጉ ሻምዳሳኒ ገልጸዋል። ዜጎች በአመጽ ከህግ ውጭ በመሰብሰብ ንብረት በማጥፋት በማቃጠል የፈጠራ ወንጀል እንደሚከሰሱም ጠቅሰው መስሪያ ቤታቸው ከኮንጎ ምርጫ ይልቅ በአገሪቱ በምርጫው ዙሪያ የሰብአዊ መብቶች የተከበሩ መሆናቸውን እንደሚከታተል አስምረውበታል።
በኒውዮርክ ታይምስ ጋዜጣ የአስተያየት አምድ ላይ የፕሬዝዳንት ትራምፕን የአመራር ዘይቤ እርባናቢስ ብሎ ስሙ ባልተገለጸው ሰው የወጣውን ጽሑፍ ከፍተኛ የአስተዳደሩ ባለስልጣናት እኔ አይደለሁም እያሉ ነው። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በህንድ ጉብኝታቸው ላይ በሰጡት አስተያየት ጽሑፉን አሳዛኝ ካሉ በኋላ ሚዲያውም አስተዳደሩን ለመጉዳት የሚያደርገው ጥረት አሳሳቢ ነው ማለታቸው ተጠቅሷል። ምክትል ፕሬዚደንት ማይክ ፔንስን በበኩላቸው የባሰበት የአማተር ስራ ብለውታል። የብሔራዊ ስለላ ዳይሬክተሩ ዳን ኮትስ እንዲሁ ባወጡት መግለጫ ኒውዮርክ ታይምስ ላይ የወጣው አምድ የተጻፈው በእኔ ወይም በእኔ ምክትል ነው የሚባለው ፈጽሞ ውሸት ነው ብለዋል። የመከላከያ ሚኒስትሩ ጂም ማቲስ፣ የተባበሩት መንግስታት ድርጅት አምባሳደር ኒኪ ሄሊ፣ የገንዘብ ሚኒስትሩ ስቲቭ ኑቺን፣ የአገር አስተዳደር ሚኒስትሯ ክሪስቲያን ኔልሰን እና ሌሎችም ሚኒስትሮች እንዲሁ አስተባብለዋል። ኒውዮርክ ታይምስ በበኩሉ ጽሑፉን ያወጣው ከፍተኛ የትራምፕ አስተዳደር ባለሥልጣን ስሙ ይፋ ከተደረገ ሥራው ላይ ከባድ አደጋ ያስከትልበታል ብሏል።
የዩናይትድ ስቴትስ ኮንግረስ የመወሰኛው ምክር ቤት የፍትህ ኮሚቴ ዛሬ አርብ የጠቅላይ ፍርድ ቤት ዳኝነት እጩን ብሬት ካቫኖን ከሚያውቋቸው ሰው የምስክርነት ቃል ያደምጣል። ካቫኖ ትናንት ሐሙስ ለሶስተኛ አከታታይ ቀን ለኮሚቴው ቃላቸውን ሰጥተዋል። የዳኝነት ስራዬን በነጻነት እንደምወጣ ነኝ ብለው ያወጁት ካቫኖ ፕሬዚደንት ዶናልድ ትራምፕንና የምርጫ ዘመቻቸውንና የሩሲያን ግንኙነት ለተመለከቱ ጥያቄዎች ቁርጥ ያለ መልስ ለመስጠት ግን ፈቃደኛ ሳይሆኑ ቀርተዋል። እኔ ነጻ ዳኛ ነኝ። ታማኝነቴም የዳኝነት ነጻነቴን ህጉን በተጻፈው መሰረት እንድከተል ለደነገገልኝ ለህገ መንግስቱ ነው ሲሉ እጩ ዳኛ ለፍትህ ኮሚቴው ቃላቸውን ሰጥተዋል። ዳሩ ግን ፕሬዝደንቱን በመጥሪያ አስቀርቦ ቃላቸውን መቀበል ይቻላል? ወንጀል ፈጽመዋል ተብለው ቢከሰሱ ለራሳቸው ምህረት ማድረግ ይችላሉ ተብለው ተጠይቀው ነበር። ከሀያ ዓመታት በፊት እንደሰጡት ውሳኔ አሁንም ፕሬዝደንቱ አንድን አቃቤ ህግ ከስራ ማባረር ይችላሉ ብለው ያምናሉ ወይ ተብለው ለቀረቡላቸው ጥያቄዎች ብሬት ካቫኖ ቁርጥ ያለ አቋም ለመያዝ ፈቃደኛ ሳይሆኑ ነው የቀሩት።
የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ዛሬ አርብ ከአፍጋኒስታኑ ፕሬዝደንት አሽራፍ ጋኒና ዋና ስራ አስፈጻሚ አብዱላ አብዱላን ጨምሮ ከሌሎች ከፍተኛ የሀገሪቱ ባለሥልጣናት ጋር ተገናኝተው ተነጋግረዋል። በስብሰባው ላይ የአፍጋኒስታን ኃይሎች በኔቶ ወታደሮች ላይ የሚያደርሷቸውን ጥቃቶች ማስቆም የሀገራችን ቅድሚያ ትኩረት ነው ሲሉ ፕሬዚደንት ጋኒ ተናግረዋል። ፕሬዚደንቱ በተጨማሪም ዩናይትድ ስቴትስ የአየር ጥቃቶቿን በማስፋፋቷ ፕሬዚደንቱ አመስግነዋል። በሀገሪቱ ሁከት የተባባሰ ቢሆንም ታዲያ ማቲስም ሆኑ ሌሎቹ ዋና ዋና የዩናይትድ ስቴትስ ባለሥልጣናት ባለፈው ዓመት ነሐሴ ወር ላይ ፕሬዚደንት ዶናልድ ትራምፕ ያወጡት ስትራቴጂ ግጭቱን ለማስቆም እየረዳ ነው ብለው አጥብቀው ይሟገታሉ።
ከመንበረ ስልጣን ከተሰናበቱ ወዲህ ድምጻቸውን አጥፍተው የቆዩት የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በምርጫው ድምጻችሁን መስጠት አለባችሁ የዲሞክራሲያችን ማስተማመኛ ነውና በሚል ቃል ዛሬ አርብ በመጪው ህዳር የሚካሄደውን የምርጫ ዘመቻ ተቀላቅለዋል። የቀድሞው ፕሬዝደንት የመንግስት ስነ ምግባር ሽልማት በተቀበሉበት በኢሊኖይ ዩኒቨርሲቲ ለተማሪዎች ባሰሙት ንግግር ሰሞኑን ከምትሰሟቸው ርዕሰ ዜናዎች እንደምትረዱት አሁን ያለንበት ጊዜ እንደ ድሮ አይደለም ብለዋል። ከባድ ጊዜ ነው። ማናችንም ብንሆን ዳር ቆመን ብንመለከት መዘዙ የከበደ ይሆናል ሲሉም አክለዋል። የወቅቱ የዋሽንግተን ፖለቲካ ዶናልድ ትራምፕ የጀመሩት አይደለም፣ እሳቸው መገለጫው እንጂ መንስኤው አይደሉም ሲሉም ኦባማ አክለዋል። ትራምፕ የያዙት ፖለቲከኞች ሲነዙት በቆዩት ብሶት ላይ መጠቀምን ነው ብለዋል ሚስተር ኦባማ። ሚስተር ትራምፕ ኦባማን በስምንቱ ዓመት የስልጣን ዘመናቸው በተደጋጋሚ ሲነቅፏቸው እንደቆዩ ቢታወቅም ኦባማ ግን የተለመደውን ባህል በማክበር ትራምፕን በአደባባይ ከመንቀፍ ተቆጥበው ቆይተዋል። የዩናይትድ ስቴትስ አቃቢያን ሕግ በአንድ የሰሜን ኮሪያ ዜጋ ላይ በኮምፒውተር መረጃ ስርቆት ወንጀል ክስ መሰረቱ። አቃቢያን ህግ እንዳሉት ፓርክ ጂን ሂዮንግ የሚባለው ሰው እንደ አውሮፓውያን አቆጣጠር በ2014 በሶኒ ፒክቸርስ ኩባንያ በ2016 ደግሞ በባንግላዴሽ ማዕከላዊ ባንክ ላይ የተካሄዱትን ጨምሮ በቅርብ ዓመታት ስፋት ያለው የሳይበር ጥቃት ተግባር የፈጸመ ነው። የኮምፒውተር ፕሮግራም ባለሙያ የሆነው ተከሳሹ በሰሜን ኮሪያ መንግስት ድጋፍ የሚንቀሳቀሰው ላዛረስ ግሩፕ የተባለ የሳይበር ጥቃት አካሄድ ቡድን አባል እንደሆነ ነው የተነገረው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ቅንብሮች አንዱን ለቅምሻ።
ያው በባለፈው ያው ቡንሻንጉል ጉምዝ ሄጄ ነበረ። ያው ካሳ ድንገት የሪዮት ማሳደግ ያለ ብዬ ሄጄ ደግሞ አንድ ነገር የተፈጸመልኝ ነገር የለም።
ከቡንሻንጉል ጉምዝ የተፈናቀሉ የአማራ ተወላጆች አንዷ ናቸው። ወደ ኋላ ይቀርባሉ። አሁን የዕለቱ አብይ ርዕስ
የህዳሴው ግድብ ዋና ስራ አስፈጻሚ የነበሩት ኢንጂነር ስመኘው በቀለ ራሳቸውን እንዳጠፉ ፖሊስ አረጋግጫለሁ አለ። ወደዚህ ድርጊት የገፉዋቸው ምክንያቶች ግን ከስራቸው ጋር የተያያዙ ለመሆናቸው ፍንጭ ከማግኘት የዘለለ ውጤት እንዳልተገኘና ለዚህም ሰፊ ጊዜ እንደሚያስፈልግ የፌደራል ፖሊስ ኮሚሽነር ጀነራል አስታውቀዋል። ሰኔ 16 ቀን መስቀል አደባባይ ላይ ተፈጸመው የቦምብ ጥቃት ምርመራም ገና ተፈጻሚ እንዳልደረሰ ኮሚሽነር ጀነራሉ ተናግረዋል። መለስካቸው አማሃ ተከታዩን ዘገባ አድርሷል።
የፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል ዘይኑ ጀማል ከሌሎች ከፍተኛ ፖሊስ መኮንኖች ጋር በመሆን ዛሬ ረፋዱ ላይ በሰጡት ጋዜጣዊ መግለጫ ኢንጂነር ስመኘው በቀለ ራሳቸውን ማጥፋታቸውን የፖሊስ ምርመራ ማረጋገጡን ተናግረዋል። ሐምሌ 19 ቀን 2010 ዓ.ም የህዳሴው ግድብ ዋና ስራ አስኪያጅ የነበሩት ኢንጂነር ስመኘው በመኪናቸው ውስጥ ሞተው እንደተገኙ ከታወቀ በኋላ ከፌደራልና ከአዲስ አበባ ፖሊስ ኮሚሽን የተውጣጣ አንድ ጠንካራ የምርመራ ቡድን አቋቁመናል ያሉት ኮሚሽነር ጀነራል ኢንጂነር ስመኘው በቀለ ከጉባ ቤንሻንጉል ጉሙዝ ክልል አዲስ አበባ ከገቡበት ሐምሌ 12 ቀን 2010 ዓ.ም ምረት ህይወታቸው እስካለፈበት እስከ ሐምሌ 19 ቀን 2010 ዓ.ም ምረት የነበረው እንቅስቃሴያቸው በዝርዝር መመርመሩንም አስታውሰዋል። ሐምሌ 18 ቀን ምሽት ደግሞ በተለይ ለትልቁ ልጃቸው የስንብት አይነት መልእክት እንደነገሩት የፖሊስ ምርመራ ውጤት ይናገራል ብለዋል። አሟሟታቸውን ደግሞ እንደዚህ ገልጸውታል።
አሟሟታቸውን በተመለከተ ኮንታክት ሾት የሚባለው አስደግፎ የተመጣ መሆኑን በፎረንሲክ አጠቃላይ በፎረንሲክ እና በሆስፒታል ደረጃ የደረሰባቸው የምርመራ ውጤቶች ድምዳሜ ላይ ደርሰናል። መኪናውን በተመለከተ ባለሙያዎች እንደገለጹት በምንም መልኩ V8 ቶዮታ የተባለው መኪና ሞተር እየሰራ ከውጭ በኩል ማንም ሰው ዘግቶት ሊሄድ እንደማይችል በጽሁፍ ጭምር በሞቱ በደብዳቤ ጭምር ተገልጾልናል። ስለዚህ አጠቃላይ ድምዳሜዎቹ ሲታዩ ኢንጂነር ስመኘው በቀለ በሰው በደረሰባቸው ጉዳት ህይወታቸውን እንዳላለፈና ራሳቸውን እንዳጠፉ የሚያመላክት እንደሆነ ነው።
ኢንጂነር ስመኘው በቀለ ራሳቸውን ማጥፋታቸውን ፖሊስ በምርመራው አረጋግጫለሁ ያለ ቢሆንም ለምን የሚለውን ጥያቄ ግን ሙሉ በሙሉ ለመመለስ አሁንም ገና የሚቀር ስራ እንዳለ ነው ያስታወቀው። ኮሚሽነር ጀነራል ዘይኑ ጀማል ለዚህም ሰፋ ያለ ማብራሪያ ነበር የሰጡት።
ለምን ወደዚህ ደረጃ ደረሱ የሚለው ነገር በአብዛኛው ከስራ ቦታቸው ጋር ተያይዞ ያሉ ሁኔታዎች አሉ። እነዚህ ሁኔታዎች በእርግጥ በዝርዝር እንደገና መመርመርና መጣራት ያለባቸው ሰፊ ጊዜ ሊወስዱ የሚችሉ የተጀመሩ የምርመራ ስራዎች ያሉ ቢሆንም ግን ፕሪሊሚናሪ ኢንዲኬሽኑ ከዛ ከስራቸው ቦታ ጋር ተያይዞ በተለይ የህዳሴ ግድቡ የስራ አፈጻጸም መዘግየት ጋር ተያይዞ ጋፕ መፈጠሩ፣ ጋፕ ብቻ አይደለም መንግስትን ብዙ ገንዘብ ብዙ ወጪ ተጨማሪ ወጪ ማስከተሉ ጋር ተያይዞ ከሜቴክ ጋር ተያይዞ ኤሌክትሮሜካኒካል ስራውን በተመለከተ ያለው የአፈጻጸም ደረጃ በጣም ዝቅተኛ መሆኑ፣ የተከፈለው ገንዘብ ደግሞ በጣም ከፍተኛ መሆኑ፣ ገንዘቡ ደግሞ ያለሳቸው ኦቶራይዜሽን የማይከፈል መሆኑ፣ ስለዚህ ስራው ዝክ ማለቱ የተፈለገ ገንዘብ በጣም ከፍተኛ መሆኑ ሳሊኒ ደግሞ ተጨማሪ ወጪ ስራው በመዘግየቱ ምክንያት በሳሊኒ በኩል ከ50 ሚሊዮን ዩሮ በላይ ቫሪሽን የሚባለውን መጠየቁ እነዚህ ነገሮች ተዳምረው ኢንጂነሩ ላይ ከፍተኛ የሆነ መጨናነቅ የፈጠሩ መሆኑን የምርመራው ውጤት ያመለክታል። ግን እነዚህ ነገሮች ገና በዝርዝር በተቋቋመው የምርመራ ቡድን ተጣርተው በቀጣይ በህዝባችን የምንገልጽ መሆኑን እናመለክታለን።
ፖሊስ ለምርመራ ከተጠቀመባቸው ግብዓቶች አንዱ ሰነዶች እንደነበሩም ታውቋል። ከነዚህ ሰነዶች መካከል ኢንጂነር ስመኘው ለተለያዩ አካላት የጻፏቸው በካኪ ፖስታ የታሸጉ ሰነዶች እንደነበሩ በአጠቃላይ ተገልጿል። ጋዜጠኞች እነዚህ የጽሑፍ ሰነዶችን ይዘት ለማወቅ ጥያቄ አቅርበው ነበር። ኮሚሽነር ጀነራሉ በዚህም ላይ ማብራሪያ ሰጥተዋል።
ካኪ ፖስታ ውስጥ የተገኘው ማስታወሻ አብዛኛው የስራ ጫናቸውን በተመለከተ የሚገልጽ ነው እና መጨረሻ ያው ስለ ቤተሰባቸው ልጆቼን አደረ ምናምን የሚል ነገር እና ወደ ውጭም ለመውጣት ይፈልጉ እንደነበር ግን ያው መውጣቱም ብዙ ሁኔታው ምቹ እንዳልሆነ ያው ውጭም ቢወጡም ያው ለኢትዮጵያ ሕዝብ ወጥተው ምን ሊሉ እንደሚችሉ ያጡ ይመስላል። እንደዛ አይነት ይዘት ያለው ማስታወሻ ነው የተውት እና ማስታወሻቸው ግን በጣም የሚገርማችሁ ነገር ለሞት የሚያበቃቸው ማስታወሻው ላይ ለሞት የሚያበቃቸው ነገር የሚገልጹት ነገር ብዙ ነገር ለምን እንደሚሞቱ አልገለጹም። ዘለ ግን ስራቸው አካባቢ ያሉ አንዳንድ ነገሮች ላይ የተወሰኑ ነገሮች ያነሳሉ እንጂ ከዛ ውጪ ብዙ ለምን እንደሚሞቱ አሳማኝ የሆነ የመሞታቸው አሳማኝ የሆነ ምክንያት ማስታወሻቸው ላይ የለም።
ምክትል ኮሚሽነር ጀነራል ተኮላ አይፎክሩና ኮማንደር አለማየሁ ኃይሉ በበኩላቸው በዚህ ጋዜጣዊ መግለጫ ላይ እጅግ ዝርዝርና ቴክኒካዊ ማብራሪያ ሰጥተዋል። በአስከሬን ምርመራው በጥይት ተመተው እንደሞቱ የተተኮሰውም በአካል ላይ በማስረገፍ ተኩስ ወይንም ኮንታክት ሾት መሆኑን መሳሪያውም ኮልት 38 የተባለ በ2000 ዓ.ም በስማቸው የተመዘገበ የራሳቸው ሽጉጥ መሆኑን ሞተው የተገኙበት መኪና ሞተሩ ያልጠፋና ከውስጥ ሁሉም በሮች የተዘጉ መሆናቸው እንዲሁም ሌሎች ማስረጃዎች ያለ ጥርጥር የሚያረጋግጡት በሚያሳዝን ሁኔታ ኢንጂነር ስመኘው በቀለ የራሳቸውን ህይወት እንዳጠፉ መሆኑን መኮንኖቹ አብራርተዋል። ጋዜጠኞች ሰኔ 16 ቀን 2010 ዓ.ም በመስቀል አደባባይ አዲሱን ጠቅላይ ሚኒስትርና ለውጡን ለመደገፍ በወጣው ህዝብ ላይ የተሰነዘረውን ጥቃት ማን ፈጸመው፣ ማን አቀነባበረው፣ ማን አቀደው ለሚለው ተጠርጣሪዎች ፍርድ ቤት እየቀረቡ ቢሆንም ፖሊስ ያለው ነገር እንዳልነበረ በማስታወስ ጥያቄ አንስተው ነበር። ኮሚሽነር ጀነራል ዘይኑ መልስ ሰጥተዋል።
እውነትን ፍለጋ ፕሮፌሽናል በሆነ መንገድ እውነትን ፍለጋ ማካሄድ በጣም ብዙ ጊዜ ይፈጃል። እዚህ ሀገር ይሄን ነገር ብዙ የተለመደ ስላልሆነ ከዚህ ፊት የነበረው የምርመራ ሂደት አንዳንድ ፕሮፌሽናሊዝም የጎደላቸው ነገሮች በአሁን ሰዓት እያደረግን ያለነው ፍጹም ህጋዊና ህጋዊ የሆነ በጣም ሞያዊ በሆነ መንገድ ነው ምርመራዎች እያደረግን ያለነው። ምርመራዎቻችን በጣም ትዕግስት የሚጠይቁ ናቸው። ስለዚህ በወቅቱ በምርመራ የደረስንባቸው ነገሮች በፍርድ ቤት በየጊዜው እየተገለጹ ያሉ ነገሮች አሉ። ሌሎች ደግሞ ያልደረስንባቸው ጉዳዮች አሉ። አሁን ይሄ ነው ብዬ ብነግራችሁ የምርመራውና የፍርድ ሂደቱን የሚያዛቡ ጉዳዮች ብዙ ጉዳዮች አሉ። ስለዚህ ምርመራው በተገቢው እንዲጠናቀቅ በትዕግስት መጠበቅ የሚጠይቀን ስለሆነ ምርመራውን በትዕግስት እንጠብቅ።
ፖሊስ ኢንጂነር ስመኘው በቀለ ለምን የራሳቸውን ህይወት አጠፉ ለሚለውና ለዚህም ተጠያቂው ማን ነው ለሚለው ጊዜ ቢወስድም መልስ ለመስጠት ቃል ገብቷል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
የምሽቱን አብይ ርዕስ ነበር የሰማነው። ወደ መጽሔት ክፍለ ጊዜ ዘገባዎች ከማለፋችን በፊት ቆየት ብለው ከሚሰሙ ዝግጅቶች ወይም ዘገባዎች አንዱን ለቅምሻ።
ፕሮግራም ሰራለን አላቸው። በዚህ ነው የተጀመረው። ከዛ እንደዚህ እየቀጠለ የተለያዩ አመለካከቶች የሚንጸባረቁበት መድረክ በተዘጋጀ ቁጥር ማስተናገድ ለምን አስፈለገ የሚል ጣልቃ ገብነት ጦርነት እንደዚህ እየቀጠለ ሄደ። የምናቀርባቸው ሰዎች ላይ ለምን ይሄ ቀረበ? ይሄ እንዳይቀርብ ብታቀርቡ እኛን ነው ጭምር ጠንቃ ከብትነቶች ቀጠሉ።
ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅርቡ በደቡብ ምዕራብ ኢትዮጵያ በተከሰቱ ግጭቶች ሳቢያ የተፈናቀሉትን ቁጥራቸው ወደ 1 ሚሊዮን ለሚጠጉና ወደ ቀያቸው ለተመለሱትም ጭምር ተጨማሪ ድጋፍ እንዲሰጥ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተማጽኗል። የዩኤንኤችሲአር ቃል አቀባይ ባባር ባሎክ ጄኔቫ ላይ የሰጡትን ገለጻ ተንተርሶ ሰለሞን አባተ ተከታዩን ዘገባ ያቀርባል።
በደቡብና በኦሮሚያ ክልሎች አዋሳኝ አካባቢዎች በሚኖሩ ማህበረሰቦች መካከል ካለፈው ሚያዝያ አንስቶ በተነሱ ግጭቶች ሳቢያ ሲቪሎች ለመፈናቀል መገደዳቸውን ነው የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ያስታወቀው። ግጭቶቹ የተስተዋሉት ከአንድ ዓመት በላይ ከዘለቀ ድርቅ በኋላ በተለያዩ የተፈጥሮ ሀብት ዙሪያ በተነሱ ውጥረቶች መሆኑንም UNHCR አክሎ ጠቁመዋል። ቤቶቻቸው ፊታቸው ላይ የተቃጠሉባቸውና የወደሙባቸው፣ ጎረቤቶቻቸው ለጥቃት የተነሱባቸው ሰላማዊ ሰዎች እላያቸው ላይ ካጠለቁት ልብስ በስተቀር የተረፋቸውና የያዙትም አንዳች ጥሪት ሳይኖር ለመሸሽ መገደዳቸውን መናገራቸውን የዩኤንኤችሲአር ቃል አቀባይ ባባር ባሎች ጄኔቫ ላይ ዛሬ የሰጡትን መግለጫ ጠቅሳ ሪፖርተራችን ማርጋሬት በሽር ዘግባለች። የኢትዮጵያ መንግስት ባቀረበለት ጥያቄ መሰረት የመንግስታቱ ድርጅት የስደተኞች ጉዳዮች ተቋም ለተፈናቃዮቹ አፋጣኝ ፍላጎቶች ምላሽ እየሰጠ መሆኑን ያመለከቱት ባሎች ኮሚሽነሩ በጌዴኦና በምዕራብ ጉጂ አካባቢዎች 2 የአፋጣኝ እርዳታ ሰጪ ቡድኖችን አስተማርቶ እየተንቀሳቀሰ መሆኑን አስታውቀዋል። ምንም እንኳ ሰዎች አሁንም እየተፈናቀሉና እየሸሹ መሆናቸውን ቢቀጥሉም ወደ 200,000 የሚሆኑ ወደ ቀድሞ መኖሪያ አካባቢዎቻቸው መመለሳቸውን መንግስቱ መግለጹን ባባር ባሎች አመልክተዋል። ሰዎች ወደ የቀድሞ ቀያቸውና መኖሪያቸው ሲመለሱ በራሳቸው ፈቃድ ብቻ ሰብአዊ ክብራቸውም እንደተጠበቀ መሆኑን እንዲረጋገጥ UNHCR እና ሌሎችም አጋሮች አሳስበዋል። በመመለሱ ጉዳይ ላይ የተለያዩ አመለካከቶች ቢኖሩም በአካባቢዎቹ ሁከት ሊያገረሽ ይችላል በሚል ስጋት ለመመለስ እያመነቱ ያሉ ሰዎችም መኖራቸውን የዩኤንኤችሲአር ቃል አቀባይ መግለጫ ይጠቁማል። ከተፈናቀሉት ብዙዎቹ የተጠለሉት በትምህርት ቤቶች፣ በሆስፒታሎችና በሌሎችም የመንግስትና የህዝብ ተቋማት ውስጥ መሆኑንም እዚያው የሚገኙት የዩኤንኤችሲአር ቡድኖች ገልጸዋል። ወደ ቀድሞ ቤቶቻቸውና ወደ የእርሻቸው ወይም ማሳቸው የተመለሱ ሰዎች ሲደርሱ ትምህርት ቤቶች፣ የቡና ማምረቻና ማደራጃዎች፣ የጤና ጣቢያዎችና ሌሎችም የመሰረተ ልማት ተቋሞች ወድሞ ማግኘታቸውን ተናግረዋል። ተፈናቃዮችም ሆኑ ተፈናቃዮቹን እያስተናገዱ ያሉት ማህበረሰቦች ራሳቸውም የምግብ፣ የውሃ፣ የብርድ ልብስ፣ የማብሰያ ግብዓቶችና የመሳሰሉ መሰረታዊ አቅርቦቶች የብረታ ችግር እንዳለባቸው UNHCR አስታውቆ በአካባቢው የወቅቱ የከበደ ዝናብ ከመጀመሩ በፊት የመጠለያ ቁሳቁስ፣ የላስቲክ ሽፋንና ሌሎችም አቅርቦቶች በአፋጣኝ ሊደርሱላቸው እንደሚገባ አሳስቧል። የዩኤንኤችሲአር ቡድኖች ከመንግስታቱ ድርጅት ማዕከላዊ የአፋጣኝ ምላሽ ፈንድ ባገኘው የገንዘብ ድጋፍ የማብሰያ አቅርቦቶችን፣ የመተኛ ምንጣፎችን፣ ብርድ ልብሶችን፣ የፕላስቲክ ሽፋኖችን፣ ጀሪካኖችን የመሳሰሉ 50,000 የአጣዳፊ እርዳታ ሽክፎችን ለተረጂው እያደረሱ መሆናቸውን ቃል አቀባዩ ገልጸዋል። እስካሁንም 17,400 ሽክፎች ወይም ኪቶች መሰራጨታቸውን የጠቆመው የቃል አቀባዩ ባባር ባሎች መግለጫ የግል ንጽህናና የጽዳት መጠበቂያ አቅርቦቶች እንዲሁም አልባሳት በተቻለ ፍጥነት መድረስ እንዳለባቸው በብርቱ ያሳስባል። ዝናቡ እየጠነከረ ሲሄድ በመጠለያዎች ውስጥ ያሉ ሰዎች ጤና አደጋ ላይ እንደሚወድቅ፣ የተለያዩ ወረርሽኞች ፈጥነው ሊቀሰቀሱና ፈጥነውም ሊዛመቱ እንደሚችሉ UNHCR አስጠንቅቋል። ለመጪዎቹ 12 ወራት አፋጣኝ እርዳታ ለማድረስ እንዲቻል $21.5 ሚሊዮን አጣዳፊ ድጋፍ እንደሚያስፈልገውም ኮሚሽነሩ አስታውቋል። UNHCR ከአሁኑ ቀውስ በተጨማሪ ኢትዮጵያ እያስተናገደቻቸው ላሉ 854,000 ስደተኞች ድጋፍ እየሰጠ መሆኑን ገልጿል።
የመጽሔት ክፍለ ጊዜ ዝግጅቶቻችን ይቀጥላሉ። አብራችሁን ቆዩ። የኢትዮጵያ የኤርትራና የሶማሊያ የውጭ ጉዳይ ሚኒስትሮች ጅቡቲ ላይ ተገናኝተው በጋራ ጉዳዮች ላይ ባደረጉት ሰፊ ውይይት ጅቡቲና ኤርትራ ከዚህ ቀደም የነበራቸውን ችግር በሰላማዊ መንገድ በንግግር ለመፍታት መስማማታቸውን የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ለአሜሪካ ድምጽ ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች።
የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ለቪኦኤ አፋን ኦሮሞ ዝግጅት ክፍል ዘጋቢ ሶራ ሀለኬ ትላንት የኢትዮጵያ፣ የኤርትራና የሶማሊያን የውጭ ጉዳይ ሚኒስትሮች በጅቡቲ ያሰባሰበው ጉዳይ ትልቅ ስኬት የተመዘገበበት መሆኑን ነግረውታል።
የአፍሪካ ቀንድ ኢትዮጵያና ኤርትራ ብቻ ስለተስማሙ የአፍሪካ ቀንድ ሰላም ይሆናል ተብሎ አይታሰብም። ጠቅላይ ሚኒስትር አብይ ይህንኑ ሀሳብ ለፕሬዚደንት ኢሳያስ አቅርበውላቸው ፕሬዚደንት ኢሳያስ በመልካም ሁኔታ ይህን ሀሳብ አይተው ሀሳብ ስምምነታቸውን ስለገለጹ ወደ ጅቡቲ በእኔ የሚመራ የኤርትራ ውጭ ጉዳይ ሚኒስትር፣ የሶማሊያ ውጭ ጉዳይ ሚኒስትር ያሉበት ኮሚቴ ወደ ጅቡቲ ሄደን ከጅቡቲው ፕሬዚደንት ፕሬዚደንት እስማኤል ጊሌ ጋር ውይይት አድርገናል። ውይይቱም በጣም የተሳካ ነው የነበረው። እሳቸውም ይህንን ሀሳብ በደስተኝነት ተቀብለው ወደፊት እንደሚሰሩ ስራዎች ከኤርትራ ጋር የነበራቸውን ችግር ከአሁን ወዲያ በሰላማዊ መንገድ በንግግር ለመፍታት ተስማምተዋል። ይሄ እንግዲህ ለአፍሪካ ቀንድ ትልቅ ዲፕሎማሲያዊ ድል ነው። ለኢትዮጵያም ትልቅ ዲፕሎማሲያዊ ድል ነው። ለዓለም ለአካባቢ ህዝቦችም ትልቅ መልእክት ያለው ነው። ስለዚህ በጣም የተሳካ የዲፕሎማሲ ሳምንት ነው ማለት እንችላለን።
ዶክተር ወርቅነህ ገበየው የኢትዮጵያ፣ የኤርትራና ሶማሊያ የአፍሪካ ቀንድ አካባቢን በተመለከተ ያደረጉትን ስብሰባ ካጠናቀቁ በኋላ በአፍሪካ ቀንድ ሰላም ለማስጠበቅና ዲፕሎማሲያዊ ግንኙነቶችን ለማጠናከር ተስማምተው በጋራ የወጡትን መግለጫም አስታውሰዋል።
ይህ ብቻ ሳይሆን በተጨማሪም ከሌሎች የአካባቢው ሀገሮች ጋር በሰላም በመግባባት እና ኢኮኖሚክ ኢንቴግሬሽን ወደፊት በሚፈጠር መንገድ ለመስራት የምናደርሰው ተግባራዊ እንዲሆን ኮሚኒኬ አውጥተዋል ማለት ነው። ስለዚህ ይሄ የአፍሪካ ቀንድ ከዚህ በፊት ሰላም የሌለው አካባቢ ነው። ሀገሮች ተኮራርፈው ለብቻቸው ሌላ አሊያንስ ፍለጋ ወደ ሌላ የሚሄዱበት አካባቢ ነው የነበረው። በዋናነት ጠቃሚ የሚሆነው እርስ በርሳቸው ቢቀራረቡ የኢኮኖሚ ኢንተግሬሽኑ ቢኖር ህዝብ ለህዝብ የበለጠ ተገናኝቶ ንግድ በየሀገሮቹ ሲስፋፋ የአካባቢው ሀገርም የአካባቢው ህዝብን ተጠቃሚ ይሆናል። ለዚህ የሚያመች መንገድ ሁኔታ እናመቻች ነው የነበረው። በተሳካ ሁኔታ ተፈጽሟል።
ዶክተር ወርቅነህ የኢትዮጵያ ሰላም የሚረጋገጠው በአካባቢው ባሉ ሀገሮች ሰላም ሲኖር እንደሆነ ጠቁመው የኢትዮጵያ ዋናው ፍላጎት ከዚህ የመነጨ እንደሆነ ተናግረዋል።
የአካባቢ ሰላም ሲኖር ነው ኢትዮጵያ ሰላም ሆኖ፣ ጎረቤቶች እርስ በርሳቸው ሰላም ሲኖሩ ኢትዮጵያ የበለጠ ተጠቃሚ ነች። ንግድ፣ ኢንቨስትመንት፣ ቱሪዝም እዚህ ወደዚህ አካባቢ ይፈሳል። በዚህ ኢትዮጵያ ትልቁን ድርሻ ትወስዳለች። ትልቅ የተፈጥሮ ሀብት፣ በጣም ትልቅ ህዝብ፣ የተማረ ህዝብ፣ ብዙ ነገር ሀገሪቱን ሊቀይር የሚችል ፖቴንሻል ያለው ሀገር ነው። ስለዚህ አካባቢ ሰላም ሲሆን ኢትዮጵያ ተጠቃሚ ነች። ከማንም በላይ እየሰራች ያለችውም ይሄንን ነው። ጠቅላይ ሚኒስትር አብይን ይህንን ኢኒሽቲቭ ሲጀምሩ መነሻቸው የኢትዮጵያ ብሔራዊ ጥቅም ሆኖ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የአካባቢ ሀገሮች ብቻ ሳይሆኑ ሌሎች ጋርም በተመሳሳይ ሰላም ሲኖር የበለጠ ተጠቃሚ የምትሆነው ኢትዮጵያ ነች። ይሄ ነው እንግዲህ ዋናው ድራይቪንግ ፎርሱ ለዚህ ዲፕሎማቲክ ሻትል ዲፕሎማሲ ማለት ነው።
በትላንትናው ምሽት ጠቅላይ ሚኒስትር አብይ አህመድ ስለዚሁ የአፍሪካ ቀንድ የሰላም መረጋገጥ የሰጡትን መግለጫና በኤርትራ ያደረጉትን ጉብኝት በተመለከተ መዘገባችን አይዘነጋም።
ቀጣይ የመጽሔት ርዕስ ወደ ሞዛምቢክ ይወስደናል። በሰሜን ሞዛምቢክ ካለፈው ጥቅምት ወር አንስቶ ማንነታቸው ባልታወቀ ሰዎች በተካሄዱ የተለያዩ ጥቃቶች ቢያንስ 80 ሰዎች ተገድለዋል። መጀመሪያ ላይ የታጠቁ እስላማዊ ቡድኖች ናቸው የሚል ጥርጣሬ ነበር። አንዳንድ ታዛቢዎች ግን ጥቃቱ ከድህነት ጋር የተያያዘ ነው ይላሉ። በክልሉ ከርሰ ምድር የሚገኙትን እንቁ የተፈጥሮ ሀብትና ነዳጅ ዘይት ተጠቃሚ ለመሆን ከሚጥሩ በድህነት የሚኖሩ ሰዎች ጋር የተያያዘ ነው እንደሚሉ ዘጋቢያችን አብዱ ሻኩር አቦድ ከሞዛምቢክ በላከው ዘገባ ጠቅሷል። አዳነች ፍሳዬ ታቀርበዋለች።
ካቦ ዴላጎ በተባለው የሞዛምቢክ ክፍለ ሀገር የሚኖሩት የገጠር ነዋሪዎች ሌሊት ጥቃት ከተጀመረበት ጊዜ አንስቶ ሲጨልም በቤታቸው ይደበቃሉ ወይም ወደ ሌላ ቦታ ይሄዳሉ። ባለፈው ጥቅምት ወር በጀመረው ጥቃት ቢያንስ 80 ሰዎች ተገድለዋል። እስካሁን ባለው ጊዜ የኃላፊነት የወሰደ የለም። ይሁንና የአካባቢው ነዋሪዎች አልሸባብ የተባሉ ወጣቶች ቡድን ነው የሚል ጥርጣሬ አላቸው። ከሶማሊያው ቡድን ጋር የተያያዘ አይደለም። ሰይድ ኪተንዳ የተባለ ሰው አልሸባብ ነው ይባላል ይላል።
They are Al-Shabaab or gangs, but to tell you the truth, it is...
Ye Al-Shabaab kemmanyoch nacho, sibbalin samallin. Unatul lamanna gargin, atkiyochun alamawakachin, yasazzinal.
Ye hagaritu president, Felipe News, atkiyochun, tatayyak ilamadrak wattar durawi hayloch medbual. Ihunenna, beazna war addis takat makayru al-karram. Takatu kaimana tawi imnit gar, yeteyazay muslim. Don Luis Fernando Lisbo, yetabalu abun, yabrarallu.
Those actions did not target Christians.
Takatu ba Christianos la yan tataru aydallam. Sarazi gosh nacho. Christianos chinna Muslimo chinno migallut. Bahlawi imnete mikatalutnum yigallallu. Yaimanu chigger yallabnum.
Sekarakani yetabale Mozambique usyallun maadini mikatatal. Letterf yalkome budin halafi. Thomas Vera Mario, ጥቃቱን የሚያቀጣጥል ያለው የገንዘብ ጉዳይ ነው ብለዋል.
It's still not very clear as to what are main causes.
ዋናው ምክንያት ምን እንደሆነ ግልጽ አይደለም. ከምክንያቶቹ አንዱ ግን ድህነት መሆኑ አያጠራጥርም.
ከሞዛምቢክ 29 ሚሊዮን ህዝብ ከመላ ጎደል በግማሽ በድህነት እንደሚኖሩ የዓለም ባንክ ገልጿል. አብዛኞቹ በርሻና በአሳ ማስገር የሚኖሩ ናቸው. የኤሌክትሪክ መብራትና የቧንቧ ውሃ ያላቸውም ጥቂቶች ናቸው. ሀገሪቱ ሩቢና ሌሎች ክቡር ድንጋዮች አሏት. ከዓለም ትልልቅ ከሚባሉት የጋዝ ክምችትም አላት. በሀገሪቱ ያለው ተቃዋሚ ፓርቲ መነሳሳትን ለማቆም መንግስት ድህነትን የማቃለል እርምጃ መውሰድ አለበት ይላል. መንግስት በበኩሉ ለወጣቶች ስራ ለመፍጠር እየጣረ መሆኑን ገልጿል. የሞዛምቢክ የስራ ሚኒስትር Vittorio Dias Diago, yabrarallu.
What we are doing in the province of Cabo Delgado.
Cabo Delgado, kifle hager lay, yaderregim silallu tililuk utunuj, yesammachu yimeslenyal. Lemsale, yemaadin, yesiltana maakel, yetegenibbano. Yetefetro gaz habt barlo, palma degmo, yekilot masiltanya maakel, yisarral nabbarialut. በሰሜናዊቷ የጠረፍ ከተማ ፓልማ የሚኖሩት አንዳንድ ሰዎች ግን ጥርጣሬ አላቸው. መሐመድ ሳሊም የተባለ ታክሲ ነጂ መንግስት አይረዳንም ይላል.
Our government is doing nothing to help. For example,
መንግስታችን ምንም አይረዳንም. ለምሳሌ እዚህ ፓልም ላይ ጋዝ አግኝተዋል. መንግስት ብዙ ገንዘብ ያገኘበት ነው. ከዚህ አዲስ ሀብት የሚጠቀሙት ግን ከክልላችን ውጪ ያሉት ሰዎች ናቸው. ይመጡና ሀብቱን ይዘው ይወጣሉ. እኛ ግን የምናገኘው ነገር የለም.
በአካባቢው የሚኖሩ ሰዎች የተፈጠረ ጋዝና ሌሎች የተፈጠረ ሀብቶች መገኘት ኑራችንን ሊያሻሽል ይችላል የሚተስፋላቸው ነገር ግን አሁንም ገና እየጠበቁ ናቸው.
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው. አስተናጋጆቻችሁ ሰለሞን ክፍሌና
ቆንጂት ታየነን. አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን. ከቤንሻንጉል ጉምዝ ክልልና ከኦሮሚያ ክልል ተፈናቅለው ባህር ዳር ከተማ በጊዜያዊ መጠለያ ጣቢያ ውስጥ ያሉ ተፈናቃዮች በአስከፊ ችግር ላይ እንደሚገኙ ገልጸዋል. ባለፈው ግንቦት ወር ላይ ነበር ተፈናቃዮቹ ወደ ባህር ዳር ከተማ የሄዱት. ወዲያውም ወደ የመጡበት ቀዬ እንዲመለሱ በተደረገው ጥረት ተፈናቃዮቹ ባለመስማማታቸው ቤተክርስቲያን ውስጥ ተጠልለው መቆየታቸው ይታወሳል. ከተፈናቃዮቹ መካከል ጥቂቶቹ ወደ የመጡበት ቀዬ ተመልሰው ነበር. ነገር ግን የተወሰኑት አሁንም ባህር ዳር ተመልሰው መጠለያ ጣቢያና ከዘመድ ጋር ተጠግተው እንዳሉ አረጋግጠናል ብላለች አስቴር ምስጋናው. ሰፋ ያለ ዘገባ ከባህር ዳር ልካለች.
በባህር ዳር ከተማ በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ ነው ከቤንሻንጉል ጉምዝና ከኦሮሚያ ክልል ተፈናቅለው የመጡ ቁጥራቸው ከ500 በላይ የሚሆኑ ተፈናቃዮች የሚኖሩት. ከባለፈው ግንቦት ወር ጀምሮ መጠለያ ጣቢያው ሁለት ሲሆን አንዱ የመማሪያ ትምህርት ቤት ሁለተኛው ደግሞ ድንኳን ውስጥ ነው. በተለይ ድንኳን ውስጥ ተጠልለው ያሉት ተፈናቃዮች በከፋ ችግር ላይ እንደወደቁ አስተውያለሁ. ወጣት ማህሌት እርገትና ሌሎች ተፈናቃዮችን ስለኖሯቸው ጠየቅኳቸው.
ያለንበት ቦታ ትልቅ ድንኳን የሚታይ ትልቅ ድንኳን አንድ ውስጥ 300 ህዝብ ነው የሚይዝ. 300 ህዝብ ነው ያለበት. በሰባቱ በትናንሽ ድንኳኖች ደግሞ ሰባ ሁለት ህዝብ ነው ያለ። እዚህ 300 ህዝብ አንድ ድንኳን ውስጥ ተቀምጦ ያለ ተባይ ተፈጥሮ ይሄ ተባይ በጣም እኛን ሌላ ስጂ ቦታ ላይ የተስቦ በሽታ ሌላ በሽታ ይመጣብናል ይላል። በጣም ስጋት እየፈጠረብን ስለሆነ እኛ በጣም አስጂ ላይ ነው ያለ ነው ብዬ ነው የምገልጸው።
እዚህ ከመጣሽ ምን ያህል ጊዜ ሆነሽ?
ግንቦት 13 ነው የገባን እዚህ።
እና እንዴት ነው ኑሮ ተመችቶሻል?
ምን ይመቻል ደግሞ እዚህ ምንችላል ሽሮ ይሄ ነው። ልጆቻችን እየታመሙ ነው። ልጅ ራሱ ታሟኪን ቤት እየሄጀ ሰገራ ሳላመጣ ይሆን ተይገኝ ተመልሼ መጣሁ። ሰገራ ብለው እንዴ አለኝ። እስከዛሬ ድረስም ያው ነው ዘኬ ተይገነበት ሰገራ ማልወጣውን ይመልሱ ለከህልም አይበለም ጡት ብቻ ነው። ጡት ደግሞ የኔ ጡት እንግዲህ በሁለት አመት ተውቶ ተኔ ጡት አያገኝም። በሁለት አመት የኔ ጡት ይደረቅ ነው። እኔ ብንም በልቼ ነው እዚህ ላይ ይጣላ ያለው የለው ይሄ ነው። ጭምብቻ ጠውሶ አልወጣውም አልወሰድኩትም።
ህጻናት ጠዋት ሽሮ ማታ ሽሮ ቀን ሽሮ ነው የሚበሉ እንደ አዋቂው። ማንም ምግብ እንኳን እንደ ሌላ ነገር ወይም ዳቦ ወይም እንዲህ አይበሉም። ምን በለው ከምግቡማ አንጻር ስንታከም እናንተ መድኃኒቱን እየሰጣናችሁ ነው፣ ግን ከምትበሉት ምግብ ጋራ መድኃኒቱ አልፈሃድላችሁ ብሎ ነው እንጂ መድኃኒቱን እኛ እየሰጠናችሁ ነው እያሉ ነው። ግን አንዳንድ ያለ መማርና ያለ አማወቅ ሰዎች ደግሞ የሰጣችሁን መድኃኒት አላዳነንም ከምግቡ ጋር ስለማይሄድላችሁ ከጤና እንትኖች ጋርም ራስ ግጭት እየፈጠረብን ነው ያለ እያከሙንም አላከማችንም እያለ እኛም እነሱን እንኳን ናቸው ምግቡና መድኃኒቱ እኩል አይደለም እያለ ስለሆነ ነው።
የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አማራ ኃይሉ ተፈናቃዮቹ ያሉበት ችግር የከፋ እንደሆነ አልካዱም።
መፈናቀል ሲኖር ምቾት ሊኖር አይችልም። ቤት ጥለሽ ነው የምትመጪው፣ ንብረትሽን አጥተሽ ነው የምትመጪው። ቤተሰብም በተለያየ መንገድ ሊላይ የሚችልበት እድል አለ እና ከኛ አኳያ በቀን 3 ጊዜ ምግብ እናቀርባለን። አልፎ አልፎ ለህፃናትም ብስኩት፣ አልፎ አልፎ እንዲሁ ሳሙና፣ ብርድ ልብስ ለማቅረብ ጥረት አድርገናል። ከዛ ባሻገር ያው መጠለያ ሸራ ዘርግተን እዛ እንዲቆዩ ነው ለማድረግ እየሞከርን ያለ ነው። አሁን ስቃይ ላይ ነን። አልተመቸንም እንደሚሉት ያው ከነበረው ኑሯቸው ራሳቸውን የሚያስተዳድሩም ከመሆናቸው ጋር ተያይዞ ይሄ ይመቻቸዋል ብሎ መቼም ማንም ሰው ሊያስብ አይችልም። በቀን 3 ጊዜ ያው ሽሮ ነው የምናቀርበው። ጥራት ወስደንና በቀን እስከ 28 30 ሺህ ብር ነው የምናወጣው።
ተፈናቃዮቹ ወደ መጡበት ቀዬ እንዲመለሱ መንግስት በተደጋጋሚ ጥያቄ እንዳቀረበላቸው ነገሩ። ታዲያ ለምን አትሄዱም አልኳቸው።
በቃ ሂዱ የሚባለው ወደፊትም አይመቸንም። ወደዛ ነው የምትሄዱ ከተባለ እስከ መቼም ተቀምጠን እዚህ ተደሳቁለን እዛ አንሄድም።
የአንድ ሰው ልጅ ወይነን የአንድ ደጋዳ ሞት ወይነን በዚህ ያበቃል።
ግን አንቺ መመለስ ትፈልጊያለሽ? አሁን
እኔ አልመለስም። ምንም ወደዚያ የምመለሰው ነገር የለኝም። ወንድሞቼን በሸራ ጠቅልዬ ቀብሬ ነው የመጣው። አልሄድም። እንግዲህ አባቴን ቀብሬበት የመጣው ወንድሞቼን ቀብሬበት የመጣው ነው። ወደዚህ አልሄድም።
የተፈናቃዮቹን ፍላጎት ለአቶ አማረ ገልጬላቸው ነበር።
ለሁሉ ተፈናቃይ አማራ ክልል ተፈናቅሎ የሚመጣ ሰው ደግሞ መሬት ሰጥቶ ክልሉ በፍጹም አይችልም። የማይችልበት ምክንያት አንደኛ መሬት የለም፣ ሁለተኛ ከክልሉ ውጭ የሚኖር በጣም በርካታ ሰው ነው ያለው። የተወሰነ አልተመቸኝም ብሎ ወይ ደግሞ የሆነ ችግር ሲደርስበት በሙሉ ይመጣል። መሬት አምጥላል። ለሁሉም ሰው መሬት ከሆነ መብቱ የሁሉም ሰው ስለሆነ እና ክልሉ ከሚሸከመው አቅም በላይ ነው።
ተፈናቃዮቹ ቀድሞ ወደነበሩበት ሄደው ለመኖር ጸጥታው አስተማማኝ አይደለም፣ ኑሮንም ሀ ብሎ መጀመር ይከብዳል እያሉኝ ነው።
ያው በባለፈው ያው ቡንሻንጉል ጉሙዝ ሄጄ ነበረ። ያው ካሳ ድንገት የልጆች ማሳደግ ያለ ብዬ ሄጄ ደግሞ አንድ ነገር የተፈጸመልኝ ነገር የለም። ስለዚህ ያው ምንም ነገር የለም የተደረገልኝ ምንም የልጆች ሶስቱ በተሰብ ሄጄ አንድ መፍትሄ የተሰጠ የለም። ስለዚህ ያው ወደዚህ ወደ አማራ ክልል ደግሞ ተመልሼ የልጆች ማሳደጊያ ካሳ እንዲሰጥ ማሳደጊያ ማለት ነው። ስለዚህ ደግሞ አንድ ነገር የተባለ የለም።
ምን ያህል ጊዜ ቆይተሽ መጣሽ?
ያው ሰሞኑን 3 ሰንበት ነው ያለሽ እንጂ ከመጀመሪያ እንደሞተ ፈርቼ ወደዚህ ወጥቼ የተወሰነ ቀን ቆይቼ ያው እዚያ ቤት እየተሰራልሽ ነው ምናምን ሲሉ ሂጄ ነበረ። ምንም አልተሳካም። በቃ እንደ ድሮ ነው፣ ሰላም አልተፈጠረም።
በቃ የተቃጠሉ ቤቶች እንደሚሰሩ መንግስት ጎጆ መቋቋሚያ እንደሚሰጠን እርሻውን ቢቻል በሬ ገዛን ባይቻል ደግሞ መኪና ወቅቶ ሳይደባችሁ አዝመራችሁ እንድትከርሙ ኮንትራት አስር መኪና ለጊዜው ብለው አባይም ራሱ ያለውን ነገር ሲሉን እኛ እውነት መስሎን አድርሰውን በሄዱ በአራተኛ ቀኑ አዝሮ ተመለሰው አባይም።
እንደው እርቅ ቢኖርስ ሄደህ መስራት ትፈልጋለህ? ሰላም ቢፈጠር?
አይ እኔ ምንም ነገር እኔ ምንም ያን ቦታ ላይ እኔ እንትን ማለት አልፈልግም። ግን የሄድኩትም ቤቴን ለቀበሌ ገቢ ይሆናል ምናምን ሲሉኝ ታንድ ቦታ ሁለት ቦታ ሶስት ቦታ አለኝ ብሰራውም እዚያው ጥጃው ስለመጣሁ ለበይ በንብረቴም አልኮራበት ሆነ በቤቴም አላዝበት ሆነ ምን አርጋለሁ? እኔ በአገሬ ላይ መኖር እፈልጋለሁ። ላለው ነገር መጠለያም ሆነ ቦታ አግኝቼ በአገሬ ላይ እኔ ቀን ስራ ሰርቼ መኖር እፈልጋለሁ እንጂ ወደዚያ እኔ ምንም ነገር ምንም ውስጤም ላሳምነው ብለም ውስጤም አያምንም።
የክልሉ መንግስት ጊዜያዊ መፍትሄ ነው ብሎ ካስቀመጣቸው ነገሮች ውስጥ ወደ ዘመዶቻቸው ማስጠጋት ነው ይላል አቶ አማረ።
አሁን ወደዛ ለመመለስ ስጋቱ ካለ ነፃው ለሆኖ አካባቢ እነዚህ ደጋ ደሞ ተሰቀላ ቋሪት አልፎ አልፎ ደንበጫ እነዚህ አካባቢዎች ናቸው። ምራብ ጎጃም አብዛኛው ተወሰኑ ሳጎጃም ማለት እና ይሄን ውሳኔ ልነግር ነበር ዛሬ ስለሰማናችሁ ይባል።
እነዚህ ቦታዎች አመቻችተው
አሁን ምንድነው የሚሆነው? ቦታ ማመቻቸት አይደለም አሁን ሰሜን ወሎም ያለው ልምድ ሰዎቹ መጡ ወደ ቤተሰቦቻቸው ገቡ። አክሳጎት ሊሆን ይችላል አባትነት የሌለው ከሆነ ያደገበት ሰፈር አለ ማንንም ቢሆን እዛ ቦታ ላይ ሄዶ ለጊዜው ተፈናቃይም ስለሆነ ሰው ምርስ በርሱም ይረዳዳ ስለሆነ የተወሰነ ጊዜ የሚቆይበትና ቀለብ ግን እኛም እናቀርብበት ሁኔታ ይፈጠር ነው እንጂ አሁን የተዘጋጀ ነገር ኑሮ ኑሮ ቤተሰርቶላችሁ ግቡ አይነት ነገር ሊሆን አይችልም። እሱም አይደለም የተባለው
ከዛ በኋላ ዘላቂው
የሚሆነው ምንድነው? ስምምነት ነው። እዚህ ሀገር ላይ እንግዲህ መምጣት ያለበት ማንንም ሰው የትም ቦታ ሄዶ ሰርቶ የሚኖር መብቱ እንዲጠበቅ ማድረግ ነው። ጸጥታው ሲረጋጋ ሰው ወደ ቀልቡ ተመልሶ ያማራ ነው ይሄ ጉሙዝ ነው ይሄ ኦሮሞ ነው ይሄ ትግሬ ነው ተብሎ እርስ በርስ የሚደረገው ነገር እየረገበ ይሄዳል። አሁን ያለው የመደመር የጥላቻን የማስወገድ ፍቅርን የማዳበር እንቅስቃሴ ሀገሪቱ ላይ ትልቅ ለውጥ ያመጣል የሚል ተስፋ ነው ያለው። ሁለተኛ ኮሚቴ መንግስት አቋቁሞ ከአካባቢው ጋር የድርጅት ተወካዮችን ባሉበት የመንግስት አካላት ያሉበት ንግግር እየተደረገ ሰላም ወደ ሆነ አካባቢ ሰው ተንትም ብሎ ከዛ ጥበቃ የሚደረግበት ሰው ጥቃት እንዳይደርስበት የማድረግ አቅጣጫዎች ተከትሎ ክልሉ እየሰራ ነው ያለው።
በክልሉ ባህር ዳርን ያሉትን ጨምሮ በሰሜን ወሎ ከ3000 በላይ በመጠለያ ጣቢያ ውስጥ ከዘመዶቻቸው ተጠግተው እርዳታ ያገኙ ተፈናቃዮች እንዳሉ ከጽፈት ቤቱ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው እናመሰግናለን። ዝግጅታችን ይቀጥላል። አሁን የአርብ መደበኛው ዝግጅት አፍሪካ በጋዜጦች ይቀርባል። አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኤርትራ ወታደራዊ ኃይሏን እንደምትቀንስ ተዘገበ። ቻይና ለአፍሪካ ተጨማሪ 60 ቢሊዮን ዶላር እንደምታቀርብ አስታወቀች። ዩናይትድ ስቴትስ ወታደሮቿን ከአፍሪካ የማስወጣት እቅድ እንዳላት ተገለጸ። የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ብሉምበርግ የዜና አገልግሎት በዘገበው መሰረት ኤርትራ የወታደራዊ ኃይሏን ብዛት የመቀነስ እቅድ እንዳላት፣ ይህም ግዴታ የሆነውን ወታደራዊ አገልግሎት ስርዓት ከመለወጥ ጋር እንደሚያያዝ ገልጻለች። የተባበሩት መንግስታት ድርጅት በብዙ ሺህ የሚቆጠሩ ኤርትራውያን አገር ጥለው ወደ አውሮፓና ወደ ጎረቤት አገሮች ለመሰደድ ምክንያት የሆነው ወታደራዊ አገልግሎት ነው እንደሚል ዘገባው ጠቅሷል። ለሁለት አስርት ዓመታት ያህል የዘለቀው ከኢትዮጵያ ጋር የነበረው የጦርነት ሁኔታ ማብቃት፣ የሥራ ኃይሏን በመሠረተ ልማት መዘርጋትና የእርሻ ንግድና በመሳሰሉት ኢንዱስትሪዎች ለማስተማራት እንዲሁም የሥራ ፈጠራን ለማበረታታት እንደሚያስችላት የመንግሥት ባለሥልጣኖች መናገራቸውን ዘገባው ጠቅሷል።
አነስተኛ ወታደራዊ ኃይል ይቀርና የተቀሩት በልማት ሥራ ይሰማራሉ ሲሉ የሥራና የሰዎች ደህንነት ሚኒስትር ልዑል ገብረአብ አስመራ በተደረገ ቃለ መጠይቅ መናገራቸውን የብሉምበርግ ዘገባ ጠቅሷል። አያይዘውም የኤርትራ ሕዝብ እየተሰደደ ነው፣ እየጎረፈ ነው ይባላል። ሆኖም ኤርትራውያን ብቻ አይደሉም የሚወጡት፣ ቻድን፣ ሶማሊያን፣ ኢትዮጵያን፣ ሱዳንና ማሊን ማየት ነው ሲሉ ሚኒስትሯ መከላከላቸውን ዘገባው ጠቅሷል። የኤርትራ መንግሥት የወታደራዊ ኃይል መቀነስ በኢኮኖሚ ላይ ሊኖረው የሚችለውን አንድምታ እያጠና መሆኑንም ሚኒስትሯ ጠቁመዋል። የተፈጥሮ ጥሪትን፣ የእርሻ ኢንዱስትሪን፣ የአሳ ሀብትንና የመሠረተ ልማት ዝርጋታን የሚያካትተውን ዋናውን የእርሻ ኢንዱስትሪ ዘርፍን ማስፋት እንደሚያስፈልግም ሚኒስትሯ ማስገንዘባቸውን የብሉምበርግ የዜና አገልግሎት ያወጣው ዘገባ ጠቅሷል።
የመንግሥት ሠራተኞች ክፍያ በወር ከ120 እስከ 267 ዶላር የሚሄድ ሲሆን ለመኖሪያ ቤትና ለሌሎችም አገልግሎቶች ይቀነስበታል። በያዝነው ዓመት ታዲያ ጉዳዩ ይታያል ብለዋል ሚኒስትር ልዑል ገብረአብ። እንደ አውሮፓ አቆጣጠር በ1993 ዓ.ም ከኢትዮጵያ ጋር ጦርነት ከተካሄደበት ጊዜ አንስቶ ለመጀመሪያ ጊዜ ክፍያ የተጨመረው ከሁለት ዓመታት በፊት መሆኑን ዘገባው አውስቷል። የብሔራዊ አገልግሎት ጊዜ ይቀንስ እንደሆን ሰዎች ይጠይቁኛል፣ እኔ ገና ነው እላቸዋለሁ ሲሉ የማስተዳደር ሚኒስትር የማነ ገብረ መስቀል መናገራቸውን ዘገባው አውስቷል። የወታደራዊ ኃይል ቅነሳ የሚወሰነው ኢትዮጵያ በሰላሙ ስምምነት መሰረት ወታደሮቿን ከኤርትራ ግዛቶች ስታወጣ ነው።
በሁለቱም ሀገሮች በድንበራቸው አካባቢ ብዙ ወታደሮችን ማከማቸት አያስፈልግም በሚለው ሐሳብ ላይ ተስማምተዋል ብለዋል አቶ የማነ ገብረአብ። አቶ የማነ ከኢትዮጵያ ጋር የተጀመረውን የሰላም ስምምነት ለመተግበር የሚሰራው የጥምረት ኮሚቴ አባል ናቸው ይላል ዘገባው። ትልቁ ተግዳሮት መንግስት ደሞዝ መክፈልና በዛ የመቀጠል ሸክም ያለው መሆኑን ነው ብለዋል አቶ የማነ ገብረአብ። ዋናው ችግር ሰዎችን ከብሔራዊ አገልግሎት መቀነስ ሳይሆን ከዛ ማቀፍ ውጭ የሥራ ዕድል የመፍጠር ጉዳይ ነው ሲሉ ማስረዳታቸውን ብሉምበርግ የዜና አገልግሎት ጠቁሟል።
የቻይናው ፕሬዝዳንት ሺ ጂንፒንግ በያዝነው ሳምንት ከሞላ ጎደል ከመላ አፍሪካ የተወከሉ መሪዎችን ያሳተፈ የቻይና አፍሪካ ጉባኤ በመሩበት ወቅት በቀድሞ የቻይና ባለሥልጣኖችና ሚዲያ ባልተለመደ መልኩ ቻይና በአፍሪካ ላይ ያላት ሚና አስመልክቶ ጠንካራ የመከላከል ሥራ ሲያከናውኑ መሰንበታቸውን የዩኤስ ኒውስ ጋዜጣ ዘገባ አውስቷል። ቻይና በተለይም ከምዕራብ አገሮች በሚቀርቡባት ነቀፌታ ስትበሳጭ ቆይታለች። ቻይና የአፍሪካ አገሮችን የምትረዳው ጥሬ አልባ ለማግኘት ስትል ነው፣ ካለምንም ጥያቄ የምትሰጠው ብድርም በዕዳ ይተበትባቸዋል በማለት ስትነቀፍ ቆይታለች።
በጉባኤው በተደረጉት ጥቂት ጋዜጣዊ ጉባኤዎች አፍሪካውያን ጋዜጠኞች ስለ ሙስና፣ ስለ የአካባቢ ጥራት መበከልና በአንዳንድ የቻይና ውጥኖች ላይ አፍሪካውያን የማይቀጠሩ ስለመሆናቸው ለቻይና ባለሥልጣኖች ጥያቄ አቅርበዋል። በቻይና የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ኃላፊ የነበሩት በማሊና በሞሮኮም የቻይና አምባሳደር ሆነው የሰሩት ቹንጋታው ቻይና በሙስና የሚታሙ መንግስታትን በመደገፏ ልትነቀፍ አይገባም ብለዋል። አንድ አፍሪካዊ ወዳጄ መንግስታችን እጅግ በጣም ሙሰኛ ነው፣ እንዴት ከሱ ጋር ተሰራላችሁ ብሎ ጠየቀኝ። የቻይና መንግስት በሀገራችን ድልድይና ሆስፒታል እንዲሰራ መንግስታችን ጠይቋል፣ ሆኖም የቻይና መንግስት ሊረዳው አይገባም አለኝ የሀገሩን ስም ሳይጠቅስ።
እኔ ታዲያ መንግስቱን የመረጣችሁት እናንተው ናችሁ፣ ከመረጣችሁት መንግስት ከመስራት ሌላ አማራጭ የለንም። ድልድዩንና ሆስፒታሉን የምንሰራው ለፕሬዝደንቱ ወይም ለባለሥልጣኖቹ ሳይሆን ለሕዝቡ ነው አልኩት ማለታቸውን የዩኤስ ኒውስ ጋዜጣ ድረገጽ ጠቅሷል። ሊ ጉጂን የተባሉ የቀድሞ ቻይና ልዩ የአፍሪካ ልዑክ ቻይና ገንዘቧን በሙስና እንዲባክን አትፈልግም፣ ቻይና በአፍሪካ የምታከናውነው ተግባር የሚያተኩረው በሕዝቦች ላይ ነው፣ ገንዘባችንን ለሙሰኛ መንግስታት ባለሥልጣናት አንሰጥም ብለዋል ይላል ዘገባው።
ይህን መሰረት በማድረግም ከቻይናና አፍሪካ ፎረም ጉባኤ በኋላ ባለፈው ረቡዕ የወጣ መግለጫ ቻይናና አፍሪካ ሙስናን በምንም አይነት በቸልተኝነት ባለማየት አቋማቸው ይቀጥላሉ እንደሚል የዩኤስ ኒውስ ዘገባ ጠቅሷል። ቻይና ሌላ 60 ቢሊዮን ዶላር ለአፍሪካ ሀገሮች ለማቅረብ ቃል ገብታለች። ይህ ታዲያ ቻይና አፍሪካን በዕዳ የመተብተብ ዲፕሎማሲ ትጠቀማለች የሚል ነቀፌታ እንዲሰነዘርባት አድርጓል። አንድ ነባር የቻይና ባለስልጣን ታዲያ ሀገራቸው በዕዳ የመተብተብ ፖሊሲ አትከተልም ብለዋል። የቻይናው ልዩ የአፍሪካ ልዑክ ደግሞ ቻይና አፍሪካን እየረዳች እንጂ ዕዳ እየከመረችባት አይደለም ማለታቸውን የዩኤስ ኒውስ ድረገጽ ዘገባ አስነብቧል።
ኒውዮርክ ታይምስ ጋዜጣ ደግሞ የዩናይትድ ስቴትስ የመከላከያ ሚኒስትር ከሞላ ጎደል መላ አሜሪካውያን ኮማንዶዎችን ከኒጀር ለማስወጣት እያሰበ መሆኑን ዘግቧል። በተለይም ባለፈው ጥቅምት ወር ላይ አራት አሜሪካውያን ወታደሮች ከተገደሉ በኋላ እቅዱ በመከላከያ ሚኒስትር ጂም ማቲስ ከጸደቀ ቱኒዚያ፣ ካሜሩን፣ ሊቢያና ኬንያ ያሉት ወታደራዊ ናቁጣዎች እንደሚዘጉ ሶስት የመከላከያ ሚኒስትር ባለሥልጣኖች መግለጻቸውን ዘገባው ጠቅሷል። አፍሪካ ከሚሰሩት 8 ምርጥ አሜሪካውያን ጸረ አሸባሪነት ቡድኖች 7ቱ እንደሚወጡ ተገልጿል።
የመከላከያ ሚኒስቴር ወታደሮቹን ከአፍሪካ የሚያስወጣው ከአፍሪካና ከቻይና በሚደቀነው አደጋ ላይ ለማትኮር ነው ተብሏል። ጸረ አሸባሪነት የሆኑት አሜሪካውያን ቡድኖች ሲወጡ አሸባሪዎችን አሳዶ ለመያዝ ይተባበሯቸው የነበሩት የአፍሪካ ወታደሮች ትብብርን ማጣታቸው እንደማይቀር ዘገባው ጠቅሷል። በተለይም የሚጎዳው ከኢራቅና አፍጋኒስታን ጦርነት በኋላ የተመሰረተው አፍሪካ ኮማንድ ወይም የአፍሪካ እዝ መሆኑን የኒውዮርክ ታይምስ ጋዜጣ ዘገባ ጠቅሷል።
አንድ የመከላከያ ሚኒስትር ባለስልጣን አፍሪካ ያሉትን የኮማንዶ ሰፈሮች መዝጋት አሜሪካ በአፍሪካ ላይ የሚኖራትን ተጽዕኖ ያመነምናል በማለት አርቆ አስተዋይነት የጎደለው ነው ብለዋል። አንድ ሌላ ባለስልጣን ግን አፍሪካውያን ወታደሮች በተለይም በአንዳንድ ቦታዎች ጽንፈኞችን የመታገል ተግባር ብቃታቸው እየጨመረ በመሄዱ ሁሌም የአሜሪካ ድጋፍ ያስፈልጋቸዋል ማለት አይደለም። ካስፈለገም የአሜሪካ ወታደሮች ሊመለሱ ይችላሉ ማለታቸውን የኒውዮርክ ታይምስ ጋዜጣ ድረገጽ አስነብቧል።
አድማጮች፣ ዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እንገናኝ። በደህና ቆዩን።
በመጨረሻም የተከበራችሁ አድማጮች፣ ለየት ያለ ቅንብር አለን። ባልደረባችን ንጉሴ አክሊሉ ከአዲስ አበባ 2010ን ዘመነ ማርቆስን ለመሰናበቻ ብሎ የወቅቱን የኢትዮጵያን ሁኔታም ያገናዘበ አጭር ዘገባ አድርሶናል።
ታዋቂ ጋዜጠኛና ታሪክ ጸሐፊ የነበረው ጳውሎስ ኞኞ ከዚህ ዓለም በሞት ከተለየ ዘንድሮ 25 ዓመት ሆነ። በ1966 አብዮቱ በተቀጣጠለበት ወቅት ጳውሎስ ኞኞ ህዝብ ተርህቦ በዛ ወቅት እሱ አንበሳ ይቀልባል እየተባለ በየጋዜጦቹ ይተች ነበር። መቼም ጨዋታን ጨዋታ ያነሳዋልና የጳውሎስ አንበሳ ከተነሳ በዘመነ አብይ ደግሞ አሁን ሰው ከአንበሳ ጋራ እንደሚታሰር ሰማን። መቼም ጉድ ሳይሰሙ መስከረም አይጠባምና አሁን ባለፈው ሳምንት ደግሞ የሰማነው 6 ኪሎ በሚገኘው አንበሳ ግቢ የሚገኘው አንበሶች በረሃብና በህመም ምክንያት እየሞቱ ነው የሚል ዜና ነበረ። በጣም ያሳዝናል። እዚያ ግቢ ውስጥ ሰዎች ቅዳሜና እሁድ በረፍት ጊዜያቸው እየሄዱ ግቢውን ይጎበኙ ነበር። እንስሳቱን ያዩ ይመለከቱ ነበር። ጥሩ መዝናኛ ነበር። ከአንድ አመት ከስድስት ወር በፊት ግን ይታደሳል ተብሎ ግቢው እንሆ እንደተዘጋ ነው። እስካሁን ድረስ ግቢው ውስጥ ፍርስራሽ የቤት ፍርስራሽ ነው የሞላው። የእንስሳት መብት ተቆርቋሪ ነን የሚብሉ በታሪክ ተመራማሪው በአቶ አበባው አያሌው የሚመሩ ሰዎች ይህንኑ ጉዳይ ለከንቲባው አቤት ብለው አንበሶች እየሞቱ ነው በረሃብና በህመም፣ ግቢውም ከተዘጋ ይታደሳል ተብሎ ከአንድ አመት ከመንፈቅ በላይ ሆነው እንዴት ነው ነገሩ? አንበሶቹ ከሱ የጎድናቸው አጥንት በቆዳቸው ላይ እየታየ ነው። መሄድ አይችሉም፣ እየሄዱ እየወደቁ ነው። አይናቸውንም መግለጽ ተስኗቸዋል። በተለይም ደግሞ ጥቁር ጎፈር ያላቸው አንበሶች ንጉሰ ነገስቱ ቀዳማዊ ኃይለ ሥላሴ ከውጪ ያስመጧቸው ናቸው። ልዩ ዝርያዎች ናቸው፣ በብዙ ቦታ የማይገኙ የሌሉ። እነዚህም እየጠፉ ነውና እንዴት ነው ብለው በአንበሶቹ በረሃም መጎዳት ምክንያት አቤት ብለው ለከንቲባ ታከለ ኡማ እሳቸው መጥተው እንዳዩና በዚህም እንዳዘኑ፣ በማግስቱ ደግሞ የአንበሳ ግቢውን ስራ አስኪያጅ ከስልጣናቸው እንዳነሱ በዜና ሰምተናል። ጉድ ሳይሰሙ መስከረም አይጠባም። ለመሆኑ እኔ ዛሬ አንበሳ ማለት የጀመርኩት ምንድን ነው? አዎ፣ ይህ ያዝነው አመት እኮ ልባላል ነው ይሆናል እንጂ ዘመነ ማርቆስ በገጽ አንበሳ በአንበሳ ገጽ የሚመሰል ነው። አንበሳ የጀግንነት ምልክታችን ነው። ስለዚህ በዚህ ዘመን የተከናወኑትን ነገሮች ሁሉ ስናይ ዘመኑና የተፈጸሙት ስራዎች ተገጣጥመዋል ማለት ይቻላል። አንበሶቹ በታዋቂ ወንድና ሴት አትሌቶቻችን ስም ነው የሚጠሩት። ትልቁ አንበሳ በህመም ምክንያት ሲሞት ሌሎች 5-6 ያህል አንበሶች በረሃብ መሞታቸው ተገልጿል። ከንቲባው ኃላፊውን ከስራቸው ካነሱ በኋላ በማግስቱ የቄራ መኪና ግቢ ውስጥ ሲገባ አንበሳ ግቢ አንበሶቹ ጮሁ፣ ተደሰቱ፣ አጨበጨቡ፣ ደስታቸውን ገለጹ አሉ። ወይ አንበሳ! በአንድ በኩል ይጎበኛል፣ በአንድ በኩል ደግሞ እንዲህ እንዲራብ ይደረጋል፣ በሌላ በኩል ደግሞ ከሰው ጋር ይታሰራል። ለመሆኑ የአንበሳ መሰረታዊ ታሪኩ ምንድን ነው? አባ አስራት ደስታ
ከማህበረ ቅዱሳን ማርቆስ በአንበሳ አሁን ያለንበት መተምረን ባንቆዛ ይሄ ማርቆስ ደግሞ በአንበሳ የተመሰለበት የግብጽ ሰዎችን ጣዖታትን ሲያስመልኳቸው የነበሩ አጋንንት ነበሩ። ቅዱስ ማርቆስ ሐዋርያት ወደ ዓለም በተበተኑ ጊዜ ወደ እስክንድርያ ወደ ግብጽ ነበር ሄደው በዚያ ሆኖ እንኛ የሚያስመልኳቸውን አጋንንት በትምህርት ተቃሉ አስደንግጦ ገስጾ እንደ ጉም አትኖ እንደ ጢስ አብኖ አጥፋቸው እጓላ አንበሳ የተባለ ኢየሱስ ክርስቶስን ወንጌል በመስበኩ አው እጓላ አንበሳ የሚባለው አው ያንበሳ ልጅ ተባለ አው
እጓላ አንበሳ ምን ይልክ በከርስኪ ጾርክ እንለዋለን
እንደዚያ አው እንደዚያ አባቶች እንደ ይያሉ እንደሚያስቡ አው እጓላ አንበሳ የተባለ ኢየሱስ ክርስቶስን ወንጌል በመስበኩ እና እነኛን ጣዖታቱን በማፍረሱ አጋንንቱን በማጥፋቱ ባንበሳ ተነስተባል።
አመሰግናለሁ አባ ስራት። እንግዲህ የማርቆስን እና ያንበሳውን ምስጢር ባሁን ጊዜ በአገራችን ውስጥ እየተካሄደ ካለው ለውጥ ጋራ ማገናዘብ ነው። መልካም አዲስ ዘመን ይሁን ለመጪው ደግሞ።
ንጉሴ አክሊሉን እጅጉን አርገና መሰግናለን። እናንተን አድማጮቻችንን እንዲሁም ንጉሴን መልካም አዲስ አመት እንላለን ከወዲሁ። እንሰናበት ጥቂት ደቂቃዎች ናቸው የቀሩን አድማጮች። አርስተ ዜናዎቹን እናሰማና እንሰናበታችኋለን። የህዳሴው ግድብ ዋና ስራ አስፈጻሚ የነበሩት ኢንጂነር ስመኘው በቀለ ራሳቸው እንዳጠፉ ፖሊስ አረጋግጫለሁ ብሏል። ወደዚህ ድርጊት የገፋቸው ምክንያቶች ግን ከሰራቸው የተያያዙ ለመሆናቸው ፍንጭ ከማግኘት የዘለለ ውጤት እንዳልተገኘና ለዚህም ሰፊ ጊዜ እንደሚያስፈልግ የፌደራል ፖሊስ ኮሚሽነር ጀነራል አስታውቀዋል። በቅርቡ በደቡብ ምዕራብ ኢትዮጵያ በተከሰቱ ግጭቶች ሳቢያ የተፈናቀሉትን ቁጥራቸው ወደ 1 ሚሊዮን የሚጠጉ ሰዎች ወደ ቀያቸው የተመለሱትንም ጭምር ተጨማሪ ድጋፍ እንዲሰጥ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተማጽኖ አቅርቧል።
የአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይልሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
ቆንጂት ታየነን። ፕሮግራማችንን የመራልን ንጉሱ ታምሬ ነው። ከተቀሩት ባልደረቦቻችን ጋር እንሰናበታችኋለን። ነገ ቅዳሜ ከምሽቱ በ3 ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን በትግርኛ ቋንቋ የሚተላለፈው ፕሮግራም ከመቅረቡ በፊት ማንናልሞሽ ዲቦ አውዳመት ስትል በመጫወቱ ዜማ እንሰናበታለን። አውዳመት ይሁን አላችሁ አውዳመት ይሁን አውዳመት ይሁን